ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የመጋቢት 4 2015 ዓ.ም የጋቢና ቪ መሰናዶ ጀምሯል። ካንሳ ጀምሮ የደንገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በመሽቱ ዋና አዘጋጅነት አብረናችሁ የምናመሽ ይሆናል። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ወርሃ መጋቢት ባለም ዙሪያ ተጽዕኖ ፈጣሪ ሴቶች የሚዘከሩበት ወር ነው። ማርች 8 ወይም ደግሞ ዓለም አቀፉ የሴቶች ቀንም በዚህ ሳምንት ውስጥ ታስቦ ይውላል። በሳምንት ውስጥ በሴቶች ዙሪያ የተጠናቀሩ እጅግ ብዙ መሰናዶዎችን ወደ እናንተ ስናደርስ ቆይተናል። ለዛሬም ትኩረታችንን በሴቶች ላይ የምናደርግ ይሆናል። አስቀድመን የምናልፈው ታዲያ ከመምህርነት ወደ መንገድ ላይ ንግድ ለተሻገረች አንዲት እናት ነው። ታስተምርበት ከነበረው አክሱም ዩኒቨርሲቲ በጦርነቱ ምክንያት የወር ደመወዟ በመቋረጡ ከመምህርነት ወደ መንገድ ላይ ንግድ የገባችው ወጣት የዓለም አቀፍ የሴቶች ቀን እንግዳችን ነበረች። ደሞዝ ከተቋረጠ በኋላ ገቢ እንዳልነበራትና ገቢ ለማግኘት ያገኘችው ስራም የጉልት ስራ በመሆኑ እሱን መስራት እንደጀመረች የምትናገረው ብርሃን ወልደ ገብርኤል የሶስት ዓመት ልጇን ለመመገብ የመንገድ ላይ ንግድ መጀመሯን ትገልጻለች። ይህም ቢሆን ስራ ነው ያለችው ብርሃን የተማረችው ችግር በሚያጋጥም ጊዜ እንዴት ተቋቁማ ማለፍ እንዳለባትም ጭምር ለመረዳት መሆኑንም ተናግራለች። ሙልጌታ አጽብሃ ወጣቷን አነጋግሮ ያሰናዳው ዘገባ ይቀጥላል።
በአክሱም ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህር የነበረችው ብርሃን ወልደ ገብርኤል በጦርነቱ ምክንያት ደሞዝ በመቋረጡ ለሁለት ዓመታት ደሞዝ አልተከፈላትም። ለእርሷና ለቤተሰቦቿ የዕለት ጉርስ ለማግኘት በመቀለ ከተማ ሐውዜን አደባባይ በየቀኑ ለምግብ የሚያገለግሉ ሽንኩርት፣ ድንች፣ ቲማቲም፣ ጎመንና ሌሎች በጋሪ እየገፋች በመሸጥ ኑሮዋ ለማሸነፍ ትጣጣራለች።
ደሞዙ ከተቋረጠ በኋላ ገቢ ስለሌለን ግዴታ ገቢ ማግኛ መንገድ ደግሞ ብለን ያገኘነው የቀን ስራ የጉልት የሐስቤዛ አይነት ተነገር እሱ አይነት ስራ ነውና አማራጩ እሱ ነው ከተገኘ ብለን የጀመርነው።
ብርሃን በጋዜጠኝነትና ኮሙኒኬሽን ትምህርት የመጀመሪያ ዲግሪዋን ያገኘችው በ2004 ዓ.ም ምረት ነበር። ከዚያም ለሁለት ዓመታት መቀለ ውስጥ በሚገኝ አንድ ራዲዮ ጣቢያ በሪፖርተርነት ሰርታለች። በ2007 ዓ.ም ምረት ደግሞ በአክሱም ዩኒቨርሲቲ ማስተማር ስራ ጀመረች። በዚህ ስራ ላይ እያለችም በተመሳሳይ የትምህርት ዘርፍ ሁለተኛ ዲግሪዋን አግኝታለች። በወቅቱ የምታገኘው ገቢ ህይወቷን ለመምራት በቂ እንደነበር ታስታውሳለች።
የታወቀ ነው ገቢ ምን ያህል እንደሆነ በወር ታቋለህ። እንዴት አድርጌ ማነጅ ላድርገው፣ የትኛዋ ብር የት ትግባ አይነት ነገር ነው የምትሰራው እንጂ የምታገኘው በየወሩ የታወቀ ነገር ነው።
በጦርነቱ ምክንያት ከ2013 ሰኔ ወር ጀምሮ ደሞዟ በመቋረጡ ምክንያት የእርሷም ሆነ የሶስት ዓመት ልጇን ህይወት ለመምራት እንደከበዳ ትናገራለች። ቢያንስ ለልጇ የተመጣጠነ ምግብ ለመስጠት የሚያስችላት አቅም ለመፍጠርም በየመንገዱ እየተዘዋወረች ቁሳቁሶች መሸጥ እንደጀመረች ታስረዳለች።
አመጋገቡ ላይ በጣም ወሳኝ ነው። ስለዚህ ገቢ ከሌለ ለሱም የምታቀርበው የተመጣጠነ ምግብ ከሌለ ይጨንቃልና ለሱም በጣም ታስባለህ፣ ለራስም ታስባለህ። እና እሱን ስናስብ ጠንክረን መስራት አለብን፣ የፈለገ ነገር ቢገኝ የሆነ ነገር መስራት አለብን ብለን ነው ተነስተን ያንን ስራ የጀመርነው ማለት ነው። ብዙ አይነት በሙያዬ ስራ ለመስራትም ሌላ አማራጭ እንደ ጋዜጠኛ መምህርትነቴ ሌላ የሚዲያ ስራዎችም ለመስራት ሞክር ያለው ኤንጂኦ ላይ ለመስራት ሞክረናል። ግን ጊዜ ከመፍጀት ውጪ ምንም ጠብ የሚል ነገር አላገኘንም እና በቃ በሙያችን ካላገኘን ጉልበታችን፣ ሀሳባችን አሳርፈን የሆነ ነገር የምናገኝበት ነገር ቢሆንስ ብለን አሰብን። ያው ቤዚክ ነገር ስለሆነ የአስቤዛ ነገር ደግሞ በየቀኑ ሰው ያገኛትን የሆነ ለምግብ ነው የሚያውለው ቤዚክ ነገር ስለሆነ እሱ ላይ ይሻላል በሚል ነው ወደዛ የገባ ነው።
የየቀኑ ውሏም ስትናገር
11 ሰዓት እነሳለሁ። ከዛ ወደምገዛበት የምፈልገውን እቃ ወደምገዛበት ገበያ ሄዳለሁ። በእግር ነው በብዛት የሚሄደው መጀመሪያ አካባቢ። ከዛ ተመልሼ አስቤዛውን ይዤ በሶስት እግር ያላት እንትነት በሰው እጅ የምትገፋ በሱ እየገፋው ደግሞ በየቦታው በየአካባቢ እየዞርኩ እሸጣለሁ። ስራው አድካሚ ነው። በተለይ ጉልበት እንትን ይፈታተናልና ያደክማል። ኮረኮንች አለ። የሆነ የኮብልስቶን አካባቢ ስትደርስ ያንን እንትን ስትገፋ ብዙ ነገር ቻሌንጅ አለው። ውሎ እሱን እየገፋ ውላለሁ። በብዛት ማታ 2 ሰዓት አቨሬጅ 2 ሰዓት ቤት ይገባለሁ ማለት ነው።
በቀን እስከ ስንት ብር ታገኛለሽ?
እንደየሁኔታው እንደየቀኑ ነው፣ ግን አቨሬጅ 200 በሚል ነው።
ይሄን ስራ መስራት ከጀመረች አንድ አመት ያስቆጠረችው መምህርት ብርሃን ባለቤቷም እገዛ እንደሚያደርግላት ትናገራለች። በጦርነቱ ጊዜ ይፈጥርባት የነበረውን ስጋት ለማትረሳው ትናገራለች።
የድሮን ድምጽ አለ እዚህ ጣለች። ድሮን ይባላል። ሰው እንደዚህ እንትን ይላል። ከባድ ጊዜ ነበር። በተለይ መጀመሪያ አካባቢ በጣም ያስፈራል። ቤት ካልነበርክ ወደ ቤት ለመሮጥ ነው የምትፈልገው። የትም ትጣል ብቻ ከቤተሰቦቼ ጋር ሆኜ የሆነ ነገር ልሁን ትላለህ፣ አብረን እንሁን አይነት ነገር ትላለህና ከዛ ደግሞ በቃ እየሄድክ እየተለማመድከው ስትመጣ ደግሞ ሁሉም ይለመዳል አይነት ነገርና እየተለማመድ ስትመጣ በቃ ትመጣለች። ድሮን የሆነ ቦታ ላይ ልትጥል ነው በቃ እኛ ጋልጣለች። እሺ ማን ጎድታ ይሆን? እሱን ትጨነቃለ። ብቻ ቻሌንጂንግ ነበር።
በየመንገዱ እየተዘዋወረች በምትሸጥበት ጊዜ የስራ ባልደረቦቿ እንደሚያገኙና አስተያየትም እንደሚሰጧት ተናግራለች።
አብዛኛው አድናቆት የሚገልጽ ነው። በእርግጥ ሁኔታውም ስለሚያውቀው አንዳንዱ በአስቀድሞ ተረድቶት በቃ እሺ ጎበዝ፣ ኧረ አንቺ ጎበዝ ነሽ፣ እንኳንም ጀመርሽ፣ እኛለን እንጂ እንትን ምናምን የሚሉ አሉ። አንዳንዱ ደግሞ ትንሽ እንትን ይላል ስለማይጠብቁት እንትን ይላለው። እኔም እረዳቸዋለሁ። ኢትስ ኦኬ ማለት ሊሆን ይችላል። አትጠብቀውም፣ ስራ ነው። በርግጥ መማርህ ለዚህ ነው የሚጠቅመው። እኔ ተማርኩት የአስተሳሰብ ለውጥ ለማምጣትና ፕሮብለም ሶልቭ ለማድረግ ነው። ያ ካልሆነ ትምህርት ምን ዋጋ አለው? ችግር የማህበረሰብ ችግርም ሊሆን ይችላል፣ የራስህም በግልህ የሚደርስብህን ችግርም ለመፍታት ካልጠቀመህ ትምህርት ምንም ዋጋ የለውም። እና ምንም ይሁን የስራ ክቡርነት አውቀ የገጠመህን ችግር በየጊዜው እንዴት መፍታት አለብኝ የሚለው እያሰብ ተገቢውን መፍትሄ የቻልከውን ያህል መፍትሄ ማድረግ ጥሩ ነው ላለውና በቃ አንዳንዱ በጣም ያደንቀሃለሁ፣ ጎበዝ ነሽ፣ አርአያ ነሽ ምናምን የሚላለ ደስ ይለኛል። እኔ በቃ ሞራል በዛው ልክ ሞራል እጨምራለሁ። ከዛ ደግሞ ትንሽ ደንገጥ የሚል የሚያጋጥማል። ኦኬ ግን እኔም አልፈዋለሁ፣ ይገባኛል። እና እንደዚህ አይነት ስሜቶች አስተናግጃለሁ።
መምህርት ብርሃን ካሁን በፊት ታስተምርበት ወደ ነበረው አክሱም ዩኒቨርሲቲ ተመልሳ መስራት እንደምትናፍቅ የገለጸች ስትሆን ተስፋ የምታደርገውም አለም
አጠቃላይ ትግራይ፣ የትግራይ ሕዝብ ሰላም ሆኖ ማየት ፈልጋለሁ። ሁሉም ወደ ስራው ተመልሶ ደሞዝተኛውም ደሞዙ እየተቀበለ እኔም ደስ ብሎኝ የምወደውን ስራዬን እየሰራ የምፈልገውን ህይወት ለመኖር ለማለም ጊዜው ጠብቀዋለሁ በደንብ። እስካሁን ደሞዝ አልተለቀቀም የሰራተኛ የፌዴራልም የክልልም። ስለዚህ እሱ ተለቆ ጥሩ ኑሮ እንደምንወደው አይነት ሙያ እየሰራው እንድኖር ተስፋ አደርጋለሁ። ህጻናት ደግሞ ወደ ትምህርት ገበታ ገብተው እንዲማሩ። ስለዚህ የምወደው ሙያ ግዴታ ናፍቀዋለሁ። እስክመለስ ጓጓለሁ። ተመልሼ የምወደውን ሙያ እኔም ደስታ ይሰጠኛል። ከዛም የቻልኩትን ያህል ያቅሜን ያህል ጥሬ ደግሞ ጥሩ ዜጋ ለማፍራት ደግሞ ተስፋ አለኝ።
አሁን ያለው ሰላም ተጠናክሮ እንዲቀጥል ሁሉ በየዘርፉ ሊሰራ ይገባል ብላለች። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ከጋቢና ቪኦኤ ጋር ናችሁ። ከኛ ጋር ስናችሁ እጅግ አብዝተን እናመሰግናለን። በመቀጠል ደግሞ ሌላ ወጣት ሴት ነው የምናስተዋውቃችሁ። 3 ጊዜ ተፈናቅላ ከፍተኛ ውጤት ያስመዘገበች ተማሪ ናት። በአማራ ክልል አጣዬ ከተማ ውስጥ በተደጋጋሚ በተነሳ ግጭት ምክንያት ከቤተሰቦቿ ጋር 3 ጊዜ ተፈናቅላ የነበረችው ወጣት ገሊላ አሰፋ የ12ኛ ክፍል መልቀቂያና ወደ ከፍተኛ ትምህርት ቤት መግቢያ የላቀ ውጤት ካስመዘገቡ ሴት ተማሪዎች መካከል አንዷ ነች። በተለይም ላለፉት 2 ዓመታት የተረጋጋ ህይወት እንዳልነበራት የገለጸችው ገሊላ አሰፋ በ2013 ዓመተ ምህረት አጣዬ ውስጥ የወላጆቿና የዘመዶቿ ቤቶች በሙሉ መውደማቸውንም ትናገራለች። በአስቸጋሪ ሁኔታ ውስጥ ከቦታ ቦታ እየተንቀሳቀሰች ተምራም ከፍተኛ የሆነ ውጤት አስመዝግባለች። አስበነውም ይሁን ሳናስበው የተጠበቀውም ሆነ ያልተጠበቀው ችግሮች ያጋጥሙናል የምትለው ገሊላ ሁሉም ነገር ያልፋል ብላ በማሰብ በጽናት እየተጓዘች ትገኛለች። ቀጥሎ ይቀርባል።
ገሊላ አሰፋ የተወለደችው ያደገችውና የተማረችው በሰሜን ሸዋ አጣዬ ከተማ ነው። የከተማዋ አለመረጋጋት፣ ኮቪድ፣ ከዚያም የሰሜኑ የኢትዮጵያ ጦርነት ተደማምሮ ገሊላን ከ9ኛ እስከ 12ኛ ክፍል አስቸጋሪ የሚባል የህይወት ፈተናዎችን እንድታልፍ አድርጓታል። ለችግሮቹ ሁሉ እጅ ያልሰጠችው ገሊላ በመጨረሻ 12ኛ ክፍል ብሔራዊ ፈተና በከፍተኛ ውጤት አጠናቃ ለሽልማት በቅታለች። ገሊላ በዚህ ያፍላነት እድሜ ያሳለፈችው ውጣውረድ እንዲህ ተተረከልናለች።
ትምርቴ ከአንደኛ ክፍል ጀምሮ እስከ 11ኛ ክፍል ይሄ ማለት 2013 አጋማሽ ድረስ ባዳይ ከተማ ነበር የተከታተልኩት። ነገር ግን ባዳይ ከተማ የተለያዩ ጦርነቶችና ረብሻዎች ስለነበሩ የግድ አንጻራዊ ሰላም ወዳለበት ወደ ሻረቢት ከተማ በመሄድ 11ኛ ክፍል አጋማሽ 12ኛ ክፍል ትምህርት ማጠናቀቅ ችያለሁ። በ2015 ዓመተ ምህረት በወሰድነው የ12ኛ ክፍል ማጠቃለያ ፈተና 569 በማምጣት ወደ ዩኒቨርሲቲ መግባት ችያለሁ። እንደተቃላይ በአጣይም ሆነ በሻረቢት ከተማ በመንግስት ትምህርት ቤት ነበር ትምህርት የተከታተልኩት። እንደምናውቀው በመንግስት ትምህርት ቤቶች የተለያዩ ጥራቶች እና የተለያዩ ጉድለቶች አሉ። ለምሳሌ የላብራቶሪ መሳሪያዎች እና ቀውጭ ጥራት፣ የቤተ መጻሕፍት ውስጥ ያሉ መጻሕፍቶች ጥራት፣ እንዲሁም የመምህራን ጥራት፣ የክፍሎች ጥራት፣ ሌሎች ጥራቶች ነበሩ። ከዚህም በተጨማሪ ባጣዬ ከተማ እንዲሁም ደግሞ ባጣዬ ከተማ አቅራቢያ ለምሳሌ ሻረቢትንም በማካተት በተደጋጋሚ የተለያዩ ችግሮች መፈናቀሎች ነበሩ። ለምሳሌ በ2011 ዓመተ ምህረት አጣዬ ከተማ 9ኛ ክፍል ያለው እስከ 11ኛ ክፍል ድረስ ከፍተኛ የሆነ ችግሮች ነበሩ፣ ጦርነቶች ነበሩ። በ2013 ዓመተ ምህረት የቤተሰቦች ዘመዶች ንብረት ወድሞ ስለነበረ እኔና ቤተሰቦቼ ወደ ተለያዩ ቦታዎች ለመሰደድ ተዳርገን ነበር። እንዲሁም ደግሞ እኔ ሻረቢት በመሄድ በከፍተኛ የሆነ ችግርና ተጽዕኖ በማለፍ 12ኛ ክፍልን የማጠቃለያ ፈተናውን ተፈትኜ ዩኒቨርሲቲ መግባት ችያለሁ።
ከ9ኛ ክፍል ጀምሮ በብዙ ተውረድ እንዳለሽ ነው የገለጽሽልኝና ምን ያህል ጊዜ ተፈናቅለሻል? የደረሰው የውድመት መጠንስ ምን ያህል ነው ባንቺና በቤተሰቦች?
ከሶስት ጊዜ በላይ ተፈናቅዬ ነበረ። ከቤተሰቦቼ ጋራ የተለያዩ የስነ ልቦና ጉዳቶች፣ የመንፈስ መረበሾች አጋጥመውን ነበረ። ለምን ለብዙ ዘመን ያፈሩት ንብረት ባልጠበቁት ጊዜ አመድ ሲሆን በጣም የሚሰማቸው ህመም አለ። እናትና አባቴ አብሲኒያ ሬስቶራንት ነበራቸው። የእናቴ ቤተሰቦች ደግሞ ሻለቃ ሆቴል የሚባል ነበራቸው።
ከሰው የተሰደሽ በጥገኝነት ሆነሽ ነው እያጠናሽ እያሰብሽ ያለሽው እና ምን አይነት ፈተና ነው ያሳለፍሽ? እስኪ ያለን መልስ ብለን
እንደጠቃላይ አዲስ አካባቢን ስታይ ከቤተሰቦችሽ ስትርቂ የሚሰማሽ ስሜት አለ። ግን እነዛን ችለሽ እንድታልፊ የሚያደርግሽ በውስጥሽ የተቀበረና የታመቀ የሆነ ነገር ሲኖርሽ ያስችልሻል። በመጀመሪያ አምላኬን ማመስገን እፈልጋለሁ። አቅምንና ብርታትን የሚሰጠው አምላክ ነው። ሌላው አላማ ሲኖርሽ፣ ጽኑ የሆነ ፍላጎት ሲኖርሽ፣ በቃ እችላለሁ ብለሽ ስታልፊ፣ አያቆመኝም ብለሽ ስታምኒ ነገሮችን እንዳሉ ታውቂያለሽ። ግን እንደሌሉ ማሰብ አሉ፣ ግን እንደሌሉ ማሰብ ትጀምሪያለሽ። እና ያልፋል ብለሽም ስለምታምኒ በጽናት መጓዝ ትጀምሪያለሽ። እና ዋናው አላማ ነው። ጽኑ የሆነ ፍላጎት በልብሽ የተቀበረ ጽኑ የሆነ እምነት ካለ ትችያለሽ።
መጨረሻ እንግዲህ ውጤቱ ጥሩ ሆኖ ትናንትና ለሽልማት በቅተሻል። እስኪ ያመጣሽው ውጤት ምን ያህል ነው? ምንድን ነው የተሸለምሽው? ጠቅላላ እንዳልከው እስኪ።
እሺ፣ 7569 እኔ ያመጣሁት። እናም በአማራ ክልል በተዘጋጀው የሽልማት ፕሮግራም የ15000 ብር ተሸላሚ ሆኛለሁ።
ያንቺ የህይወት ተሞክሮ በዚህ ያፍላ እድሜ ላይ ትምህርት ተጨምሮ ሴትነትም አለ በራሱ የሚፈትነው ነገር እና የምትመክሪው የምታስተላልፊው መልዕክት ምንድን ነው?
እኛ ሰዎች በምድር ላይ መልካምም መጥፎም የሆኑ ነገሮችን እናስተናግዳለን እና ማለት የምፈልገው ችግሮች አስበነውም ሆነ ሳናስበው የጠበቅነውም ሆነ ያልጠበቅነው ችግር ሊያጋጥመን ይችላል እና እግዚአብሔር እንዲሁ አይደለም የፈጠረን፣ ከአቅምና ከችሎታ ጋር ነው እና እያንዳንዱን ችግር የምናልፍበት ሙሉ የሆነ አቅምና ችሎታ አለን። ይህንን ስናምን ነው ያለንን አቅም መተግበርና መጠቀም የምንችለው እና ለሁሉም ሰዎች ሴቶች፣ ወንዶች ማስተላለፍ የምፈልገው ጽናት እንዲኖረን፣ አላማ እንዲኖረን፣ ለእያንዳንዱ ነገር ጊዜ አለው እና ጊዜያችንን በአግባቡ እንድንጠቀም ሁኔታዎችን ከጊዜ ጋር እያመዛዘንን እንድናስተናግድ በአላማችን ላይ እንድንጸና። ትልቁ ነገር አላማ ነው። እኔ የማምነው ነገር ማለት ነው። ቀስ ቀስ እያለ ነው ሌላው የሚመጣው። በመጀመሪያ ግን ትምህርት ነው ወደ ትዳር ኮ አይደለም ህፃናቶች አድገው እንትኑ የሚሉት በመጀመሪያ ወደ ትምህርት ነው እና የሚቀርመውን ያስቀደምን ትልቁን ነገር ያስቀደምን እንድንጓዝ እመክራለሁ።
ምንድነው ወንፈልቀው?
ፊዚክስ በጣም ወደ ትምህርት ነው ማትስንም እንደዚሁ እና ኢንጂነሪንግ ላይ ማራለሁ በዛ ላይ ሰማራለሁ ያስባለሁ ከኢንጂነሪንግ ዘርፎች ኤሮስፔስ ኢንጂነሪንግ ይሄ ካልተሳካ ደግሞ ኤሌክትሪካል ኢንጂነሪንግ በውስጡ ያዘው ብራንች አለ ኮሙኒኬሽን ኢንጂነሪንግ ይባላል እሱን መማር ፈልጋለሁ። አለ ኤሮስፔስ በሀገር ውስጥ በመጀመሪያ ዲግሪ አይሰጥም ምናልባት ስኮላርሺፕ አግኝቼ ከሄድኩ ይሄን መማር ነው ፈልጋው ሀገር ውስጥ መማር ከሆነ ደግሞ ኮሙኒኬሽን ኢንጂነሪንግ ይማራለሁ።
እሺ መልካም እድል መኝልሻለሁ።
እሺ እኔም አመሰግናለሁ።
ለእለቱ ማብቂያ ወዳደረግነው የሴቶች ወር ዘገባ ደግሞ እንሻገር። ሴቶች ከአመራርና ከጠንካራ ዘገባዎች የተገለሉበት የብሮድካስት ጋዜጠኝነት ነው የምንቃኘው። ዓለም አቀፉ የሴቶች ቀን ማርች 8 ሲከበር ፍትሃዊነት በሚል መሪ ቃል ስለ እኩልነት ብቻ ማውራት በቂ አይደለም በሚል በመላው ዓለም ታስቦ ውሏል። ሴቶች በፍትሃዊነት ካለምንም መድሎ እንዲበቁና ወደፊት እንዲመጡም ያሳስባል። በኢትዮጵያ ሴቶች በእኩልነት ተወዳዳሪ ካልሆኑባቸው ዘርፎች መካከል ታዲያ የብሮድካስት መገናኛ ብዙሃን አንዱ መሆኑንም በቅርቡ በዶክተር ሙላቱ አለማየውና እንዲሁም ደግሞ በመብቶችና ዴሞክራሲ እድገት ማዕከል ካርድ ተቋም የተሰራ አንድ ጥናትም አመላክቷል። ጥናቱ እስካሁን ድረስ በሬዲዮና በቴሌቪዥን ዘርፍ የሚሰሩ ሴት ጋዜጠኞች ቁጥር 25 ከመቶ ብቻ መሆኑንና እነዚህ ሴቶችም የአመታት ልምድ አካብተውም ቢሆን ወደ አመራር ደረጃ ከፍ አለማለታቸውን አመላክቷል። የጥናቱን አቅራቢ ዶክተር ሙላቱ አለማየሁና ሌሎች ሴት ጋዜጠኞችን አነጋግሬ ያስተናዳሁት ዘገባ ቀጥሎ ይቀርባል። የኢትዮጵያ ብሮድካስት መገናኛ ብዙሃን ላይ ሴት አቅራቢዎችና ጋዜጠኞችን ማየት የተለመደ ነው። ይሁን እንጂ ሴት ጋዜጠኞች በስራው ላይ ረጅም ሲቆዩም ሆነ አሊያም በአመራር ደረጃ የብሮድካስቱን ዘርፍ ሲመሩ ማየት እንብዛም አልተለመደም። ለዚህ ደግሞ እጅግ ብዙ ምክንያቶች እንዳሉ በዘርፉ የሚሰሩ ሴት ጋዜጠኞች ይናገራሉ። መልካም ሰው ሰለሞን በጋዜጠኝነት ሙያ ከ15 ዓመት በላይ የሰራች ሲሆን በሸገር ኤፍኤም ላይ ይመችሽ የተሰኘ የሴቶች መሰናዶ ዋና አዘጋጅና መሪ እንዲሁም ደግሞ በኢትዮጵያ መገናኛ ብዙሃን ሴት ባለሙያዎች ማህበር ውስጥ በጎ ፈቃደኛም ናት። የራሷን ተሞክሮና ያስተዋለቻቸውን ተግዳሮቶች እንዴት እናገራለች?
ሚዲያ ሲባል በጣም ሲሪየስ ነገር ነው። ስለዚህ ያንን ትልቅ ቦታ ለሴቶች አሳልፎ የመስጠት ነገር ብዙውን ጊዜ አይታሰብም። ትልልቅ የሚዲያ ኦርጋናይዜሽንስ ቢኖሩንም እንደዚህ ብቻ በጣት ከሌ ከሌ የምንላቸው ናቸው። እና ይሄ የሆነበት ምክንያት እንግዲህ ያው ወደዛው ያለማምጣት ልክ እንደ ኢሾዎቹ እኮ ነው። ሴቶች ሶስት ኢሾ እንዲሰሩ የሚመደቡት ነው። ሊደርሽፕም ላይ ወደ ላይ ሲመጣ እንደዛው ነው። በቃ የማይታሰብ ነው። በውስጥ ባልተጻፈ ህግ እነዚህ ነገሮች ይተገበራሉ። ሴቶች ወደ ላይ እንዳይወጡ ከታች ጀምሮ እንዳልኩ አንቺ ወልደሻል፣ አንቺ አግብተሻል፣ ፊልዛቴጅም እንትናቴጅም ልክ የማሰበብ ይመስል እያራቁሽ ሄዱና ወደ ላይ እንዳትመጪ ይደረጋል። ወልደሽ በተኛሽበት ጊዜ እኮ ስትመጪ እንደገና ወደ ታች የምትደረጊበት አሰራር ያለበት ሚዲያ ነው። በራሴ ላይ ገጥሞኝ የሚያውቃል በሌሎችም ላይ።
ከሳምንታት በፊት በመብቶችና ዴሞክራሲ እድገት ማዕከል እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ቤት ረዳት ፕሮፌሰር በሆኑት በሙላቱ አለማየሁ አማካኝነት ይፋ የተደረገው ድህረ 2018 የኢትዮጵያ ሚዲያ ዳሰሳ በቴሌቪዥን፣ በሬዲዮ፣ በቪዲዮና በሌሎች ተጓዳኝ የብሮድካስት ዘርፍ ውስጥ እየሰሩ ያሉ ሴቶች በአጠቃላይ 25 በመቶ ብቻ መሆናቸው ቸውን ይፋ አድርገዋል። የጥናቱ አቅራቢ ረዳት ፕሮፌሰር ሙላቱ አለማየሁ እንዲህ ያስረዳሉ።
የታሰበው ነው ግድ እንደሚያሳየው ከሆነ በአሁን ወቅት በኢትዮጵያ በኤሌክትሮኒክ ሚዲያው ዘርፍ 25 በመቶን ድርሻ ይዘው ይገኛሉ ማለት ነው። ሴቶቹ ማለት ሴት ጋዜጠኞች ሳይሆን እነዚህ አመራር ላይ ከኤዲቲንግ ላይ ከጋዜጠኝነት ጋር ለተደሆኑ ስራ
በዓለም ዙሪያ ሴቶችን ወደ አመራር በማምጣቱ ረገድ የፍትሐዊነትና የእኩልነት ጥያቄዎች እለት እለት ይነሳሉ። የሸዋ ማስረሻ በጋዜጠኝነት በተለይም ደግሞ በሬዲዮና በቴሌቪዥን ላይ ላለፉት 17 ዓመታት እያገለገለች ትገኛለች። በአሁን ሰዓት የኢትዮጵያ መገናኛ ብዙሃን ሴት ባለሙያዎች ማህበር የቦርድ አባልም ናት። በሙያው ላይ እንዳለች ሴቶች ወደ ብሮድካስቱ ዘርፍ ለመግባት ባይቸገሩም ከገቡ በኋላ ግን እነሱን የሚያቆየ የስራ ስነ ምህዳር አለመኖሩ ከተገለጸው አሃዝ ይበልጥ የሚያሳስብ ነው ትላለች።
እኔ የምታየኝ ችግር ከገቡ በኋላ ያለው ፈተና ነው የሚበዛው ብለን ነው የምናስበው። እኩል እድል ነው የሚሰጠው። ሴት በመሆናቸው ብቻ የተለየ ፌቨር ተደርጎ ወደዚህ ሙያ ሲገቡ አናይም። አስፈላጊ ነው ብዬ ማለትም በግል ከገቡ በኋላ ግን ተወዳድረው ወደ ከፍተኛ አመራር ሊወጡ ሲሉ ብዙ እንቅፋቶች አሉ። እኩል እየሰሩ ነገር ግን በስራ ክፍፍል ረገድ ለምሳሌ ሁሌም በየሄድንበት የምናነሳው ነገር አለ። ሶፍት ኢሹ እና ሃርድ ኢሹ ተብሎ ጉዳዮች ይከፋፈላሉ። ሶፍት ኢሹ የሚባል ከፍተኛ ኢምፓክት ያላቸው ብዬ የማስባቸው አጠቃላይ የሰውን ህይወት የሚነኩ እንዲሁም ደግሞ ከፍተኛ ጥረትን የሚጠይቁ ለመስራት ናቸው። ሃርድ ኢሹ በዛ ልክ ያን ያህል ሞጋች የሆነ ጉዳዮች ይቀርባሉ ብዬን ያላስብም። ግን የተቀመጣለ በሚዲያው ከፍተኛ የመንግስት ባለስልጣናት የሚጠየቁባቸው ምርጫን የመሳሰሉ ፖለቲካዊ ጉዳዮች የሚዳሰሱባቸው እነዚህ ብለው የተለዩ አሉ። የተለየ ጥረት ባይጠይቁም ነገር ግን እነዛ ስራዎች ላይ ሴቶችን አምኖ የመላክ ችግር አለ። አንዳንዴ በሴቶች በኩል ነው አንችልም ብለው ያስባሉ ይባላል። ይህም ክፍተት በአንዳንዶች ሊኖር ይችላል ብዬ አስባለሁ። ነገር ግን በኃላፊነት ደረጃ የተቀመጡ ሰዎች ያንን እድል አይሰጧቸውም። ትልቁን ስራ ይሰራሉ። ይሄ የማቅረቡ ነገር ዜና የማንበቡም ቢሆን በተለይ አሁን ደግሞ መዝናኛው ላይ የግድ ሴቶችን የመፈለግ ነገር አለ። እንግዲህ ከጾታ ጋር ብቻ የተያዘ ነው ብዬ አላምንም። ችሎታቸውም ስለሚጠይቅ ነው ያ የሚሆነው። ነገር ግን ባልተገባ መንገድ የመጠቀም ነገር ሊኖር ይችላል እና እነዚህ ባሉበት ወደ ከፍተኛው ሌቭል ላይ እንዳይመጡ ብዙ እንቅፋቶች አሉ። ቤተሰባዊ ህይወታቸውም እንዲሁ እንደ አንድ ድክመት ነው የሚታየው።
ሴቶች ለስራ ወደ መስክ አለመላካቸው፣ ከፖለቲካና ጠንከር ካሉ ርዕሰ ጉዳዮች መገለላቸው ወደ ስልጣን ክፍፍል እኩልነትና ፍትሃዊነት ጋር ሲመጣ ልምድና ችሎታ እያላቸውም በሙያው ላይ የተዳከሙ እንዲመስሉና ከስልጣን እንዲርቁ እንደሚያደርጋቸውም ሶስቱም እንግዶቼ ይስማማሉ። በተጨማሪም ሴቶች በዘርፉ እንዳይቆዩና መገናኛ ብዙሃኑን ለቀው እንዲወጡ ያደርጋል ይላሉ። መልካም ሰው ሰለሞን፣ ሴቶች ይበልጡን ቦታ አግኝተው እንዲሰሩና እንዲቆዩ የመገናኛ ብዙሃን ተቋማት በሴቶች ላይ ያተኮረ ፖሊሲ ማሰናዳት ያሻቸዋል ትላለች።
ይህ እንደ ኢትዮጵያ ሚዲያ ዊሜን አሶሴሽንም አሁን በዚህ አመት ቅዳችን ውስጥ የተያዘ ነው። ወይም ስርዓት የጾታ ፖሊሲ ሚዲያዎቹ እንዲኖራቸው እንተጋለን፣ እንወተውታለን። ለዚህም ደግሞ ሬዲ በጀት ይዘን ስፖንሰሮች ወይም ዶነርስ እያፈላለግን ነው ያለ ነው። የተወሰኑም ድርጅቶች አብረው እንዲሰሩ ፈቃደኞች ናቸው። እንደዚህ አይነት ፖሊሲ ካለ አንደኛ እንደዚህ ጀንደር ሴንሲቲቭ የሆኑ ኢሹዎች በሚዲያዎች ውስጥ ይንጸባረቃሉ። ሴቶቹም ራሳቸው መጠየቅ ይጀምራሉ። የሚዲያ ማኔጀርስም ይህን ነገር ኮንሲደር ያደርጋሉ። በእያንዳንዱ ስቴፕ ላይ ኦርጋናይዜሽናል በሆኑ አሰራሮች ላይ ሴቶችን የማሳተፍ ነገሮች እየታዩ ይመጣሉ እና በዋነኛነት ስርዓተ ጾታ ፖሊሲ በየሚዲያዎቹ እንዲኖሩ ያሏቸውንም ደግሞ ሪቫይዝ እንዲደረግ ከዛም በተጨማሪ ኢምፕሊመንት እንዲያደርጉትም ደግሞ ከተሰራ በኋላ የተወሰነ ጊዜ ሶሻል ሚዲያዎችን እንደ ፓይለት ወስደን በዚህ አመት ክትትልም ተደርጎ ያ ነገር እንዲሰርጥ ወይም ኢምፕሊመንት እንዲያደርግ ከተደረገ አንዱን ትልቁን እርምጃ ሄደናል ብዬ ወይም እንሄዳለን ብዬ አስባለሁ።
ጋዜጠኛ የሸዋ ማስረሻም ሴቶች ዓለም አቀፍ የሴቶች ቀን ሲመጣ እለቱን ለማሰብ ብቻ እንዲሁም ደግሞ እንደ ማሟያ መታየት የለባቸውም፣ ከዛ ይልቅ በሙያቸው ብቁ እንዲሆኑ ተቋማትም ሆኑ ሴቶቹ ራሳቸው ሊሰሩ ይገባል ትላለች።
በብሮድካስት ሚዲያ ውስጥ ሆኖም ሶሻል ሚዲያው ላይ ዌብሳይቱ ላይ ሌላውም ላይ የሴቶቹ ቁጥር ዌብሳይቱን ማኔጅ የማድረጉ የሌላው ነገር ላይ ሳይሆን የጋዜጠኝነት ስራው ላይ ሊያመዝን የሚችል ይመስለኛል። ስለዚህ ከቴክኖሎጂ አንጻር እንደዚህ እኛም ጋር ሴቶቹም ጋር ክፍተት ያለ ይመስለኛል። የግድ ሁሉም ሰው ወደ አንድ ነገር መሳብ አለበት ብዬም አላስብም። አፈርማቲቭ አክሽን የሚለው ነገር ላይ ለውይይት ከኮታ ጋር የተያያዘ ነገር ስናነሳ ነበር፣ ያስፈልጋል አያስፈልግም የሚለው አንዳንድ ዘርፎች ጋዜጠኝነትን የመሳሰለው እኔ ያን ያህል ልዩ ድጋፍ ለሴቶች መደረግ አለበት ብዬ አላስብም። ምክንያቱም እኩል የመማር አጋጣሚው ካለ፣ እኩል ተወዳድሮ የመግባት አጋጣሚው ካለ ያን ያህል አስፈላጊ ላይሆን ይችላል። ምናልባት በአንዳንድ ሙያዎች የመጣንበት አስተዳደግ፣ ሴቶች ያለፉባቸው መንገዶች እነዚህ የግድ በኮታ ወደዛ እንዲመጡ ማድረጉን ሊፈልጉት ይችላሉ ብዬ አስባለሁ። በጋዜጠኝነት ግን እኩል እድል ከተሰጠ ችግር አለው ብዬ አላስብም። ግን ከተገባ በኋላ ያለው ነገር ላይ አሁንም መልካም አመለካከት ይጠይቃል ማለት ነው። ስራ ኃላፊዎች ሴቶች ልክ እንደ ወንዶቹ ሁሉ ዋጋ በሚሰጧቸው ስራዎች ላይ እንዲሳተፉ ካላደረጓቸው ለውጥ ይመጣል ብዬ አላስብም። እንደ ተፈጥሮ መረዳት ለምሳሌ ይሄ ኳሊቲና ኢኩዊቲ የሚሉት ሀሳብ አለ። ሁሉ ነገር መፍጠር ሊኖር ይችላል፣ ግን ለምሳሌ ቤተሰባዊ ሁኔታ የተለየ ጥቂት ጊዜ የሚጠይቅ ከሆነ ያንን ተረድቶ ኩልፍታ የሆነ ነገር ማመቻቸት ደግሞ መንካን ፈቃደኝነትንም ይጠይቃል ብዬ አስባለሁ። ሚዲያውም ውስጥ ያ ነገር ስላለ መጀመሪያ የሴቶችን አቅም ማጎልበት ይጠይቃል ብዬ አስባለሁ። ያ ከራስ ነው የሚጀምረው።
የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ቤት ረዳት ፕሮፌሰር ሙላቱ አለማየሁ ሴቶችን ለማብቃትና ተወዳዳሪ አድርጎ ወደ አመራር ለማምጣት መደረግ አለባቸው የሚሏቸውን ነገሮች እንዲጠቁመዋል።
አሁን ዘመናዊ ይሄ አፈርማቲቭ አክሽን ተብሎ ሴቶች መደግ አለባቸው ወደ አመራር መምጣት አለባቸው የሚለውን ብቻ በመናገር ብቻ አይደለም። አንደኛ ቀድመው እንዲገኙ የማድረግ የማስቻት ስራ መሰራት መቻል አለበት። ሁለት ነገሮችን እዚህ ጋር ማየት ይኖርብናል። ሴት ስለሆነች የተለየ ድጋፍ አያስፈልጋትም የሚል ሳቢ አለ። አይ ሴት በመሆኗ ብዙ ማነቆች ስላሉባት ድጋፍ ያስፈልጋታል የሚል ነገር አለ። እዚህ ጋር ነው አሁን ኢኩዊቲን ይመጣለ። ሴቶችን እኩል ሜዳ ላይ አይደለም አሁን ልናወዳድራቸው የምችለው። በተለይ እንደ ኢትዮጵያ ባሉ ሀገራት በጣም በብዙ ማነቆ ያሉ ሴቶችን ከወንዶች እኩል ተሰልፎ ይሩጡ ብሎ ማለት ከባድ ነገር ነው። ከፊት ቀድሞ እንዲገኙ የሚያስችል በሮች መዘጋጀት መቻል አለባቸው። የተለያዩ ድጋፎች ሊደረጉላቸው ይገባል ማለት ነው። አንደኛው ራሱ ለምሳሌ የኮታ ሲስተም ሊፈጠር ይገባል ማለት ነው። ከሚሰጡ ካሉት የስልጣን ተዋረዶች ውስጥ ይህን ያክሉን በዚህ አመት ውስጥ ሴቶች መያዝ መቻል አለባቸው ብሎ መወሰን መቻል አለበት ማለት ነው። ይሄ አሁን አንድ ዲሲሽን ነው ማለት ነው። ከዚህ በኋላ እዚህ ጋር የሚመጡት ሴቶች ደግሞ የማብቃት በደንብ የማሳወቅ ትሬን የማድረግ
ዓለም አቀፉ የሴቶች ቀን ማርች 8 በዛሬው ዕለት ፍትሐዊነት በሚል መሪ ቃል ስለ እኩልነት ብቻ ማውራት በቂ አይደለም በሚል በመላው ዓለም እየታሰበ ይገኛል። ሴቶች በፍትሐዊነት ካለምንም መድሎ እንዲበቁና ወደፊት እንዲመጡ ያሳስባል። ከአሜሪካ ድምጽ አይደን ገረሞ ዋሽንግተን ዲሲ። የተከበራችሁ አድማጮቻችን የመጋቢት አራት 2015 ዓ.ም የጋቢና ቪ መሰናዶ እዚህ ላይ ተጠናቋል። ኤደን ገረመው መርሃ ግብሩን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየትና ጥያቄ ቢኖራችሁ በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪ እያላችሁ አድርሱን። ሰላም ጤና ይስጥልኝ። ደህና ደሩ። Thank you.